ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ጥቅምት 14 2016 ዓ.ም ዝግጅታችን ጀመረ። በሺዎች የሚቆጠሩ የቤት እንስሳትን በከባድ ድርቅ ያጡ የአማራ ክልሏ ሳህላ ሰየምት ወረዳ ነዋሪዎች ኑሯችን ተስፋ ቢስ እየሆነ ነው ሲሉ ተደምጠዋል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላኩ ምላሽ ሰጥተዋል።
እንስሳት ሞቱ 4000 አካባቢ ከፍ እንዳለ፣ ወደ 6 ቁጥሩ ከፍ እንዳለ፣ በተመሳሳይ መንገድ የሰብል ምርትም መስጠት እንደማይችል እና አሁን ላይ የእንስሳት አይነት ወደ 1 ሚሊዮን የሚጠጋ እንስሳት ወደ መኖ ወዳለበት ጎራባች ወረዳ 6 ላይ እንደሆኑ
ሙሉ ዘገባው በምሽቱ አብይ ርዕስ ዘገባችን ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ተካተዋል። እንደምን አምሽታችኋል፣ እንደምን ውላችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆይ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። እንግዲህ ወልደ ይጠብቃችኋል።
በድጋሚ እንደምናመሻችሁ። በአርባ ምንጭ ዙሪያ ወረዳ ሻራ ቀበሌ ተከስቶ የነበረውን ግጭት ለመፍታት በሽምግልና ሂደት ላይ የነበሩ 44 ሰዎች ታሰሩ። በሳህል አገራት መፈንቅለ መንግስት የፈጸሙት በአሜሪካ የሰለጠኑ ሚሊሻዎችና ወታደሮች ናቸው ሲሉ አንድ የአሜሪካ ሴናተር መናገራቸው፣ እንዲሁም ትውልደ ኢትዮጵያዊ አሜሪካዊ ገቢሳ ጄታ የአሜሪካ ብሔራዊ የሳይንስ ሜዳሊያ ተሸላሚ ሆኑ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ከሁለት ወራት በፊት በአርባ ምንጭ ዙሪያ ወረዳ ሻራ ቀበሌ ተከስቶ የነበረውን ግጭት ለመፍታት በሽምግልና ሂደት ላይ የነበሩ 44 ሰዎች እንደታሰሩ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገለጹ። በእስር ጉዳዩ ላይ የአካባቢው ባለሥልጣናት ምላሽ እንዲሰጡ ለማድረግ ያደረግነው ሙከራ ስልካቸው ስለማይነሳ ለማካተት አልቻልንም። ዮናታን ዘብዴዎስ ዘገባ አለው።
በደቡብ ኢትዮጵያ ክልል በአርባ ምንጭ ዙሪያ ወረዳ ሻራ ቀበሌ ትናሴ 18 ቀን 2015 ዓ.ም ተከስቶ ከነበረው ግጭት ጋር በተያያዘ በነዋሪዎች መካከል የተፈጠረውን ውጥረት ለማርገብ እንደ አካባቢው ባህል እርቅ ለማውረድ ጥረት እየተደረገ እንደነበረ ነዋሪዎች ይናገራሉ። ሆኖም ለእርቁ በታሰበው የሽምግልና ሂደት ላይ ከተገኙት ሰዎች መካከል ትላንት ማክሰኞ ጥቅምት 13 ቀን 2016 ዓ.ም የታሰሩ መኖራቸውን ለደህንነታቸው እንደሚሰጉ ገልጸው ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ ለአሜሪካ ድምፅ አስታውቀዋል።
እርቁ ተፈጽሞ ሁሉም ነገር አልቆ ሰላም ከተፈጠረ በኋላ መጨረሻ ጫፍ ላይ ሰው ወደ 44 ሰው ይዞ ሄዷል። ከዛ የመጣው ጋሞ ሽማግሌ አፍሮ ሄዷል።
ከዚህ ቀደም በግጭቱ ተጠርጥረው ከታሰሩት ከ200 በላይ ሰዎች ውስጥ አብዛኞቹ እንደተለቀቁና 35ቱ በእስር ላይ እንደሚገኙ የገለጹና በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ድምፃቸውም እንዲለወጥ ጠየቁ ሌላ ነዋሪም ትናንት 44 የሽምግልና ሂደቱ ተሳታፊዎች መታሰራቸውን ከጉዳዩ ጋር በተያያዘም በአርባ ምንጭ ከተማ በሚገኙ 2 ወህኒ ቤቶች ታስሯል ያሏቸው ሰዎች ቁጥር 79 እንደደረሰም ተናግሯል።
ሰው ሞቶ የለም እንደ ለሙት ለምን አነሳችሁ ብሎ ጋሞ ሽማግሌ ሲጠይቅ ግርግር ፈጠሩ። ከዛም በኋላ 4 አርሚት መኪና ነው ሰዎችን ጭኖ የወጣው።
የጋሞ ዞን አስተዳደር ላይ የቀረበውን ክስና ወቀሳ አስመልክቶ ምላሽና ተጨማሪ መረጃ ለማግኘት ለዞኑ የሰላምና ጸጥታ ቢሮ ኃላፊ ለአቶ ወንድሙ ኩንሳ እንዲሁም ለዞኑ ፖሊስ አዛዥ ለኮማንደር ደግፈ ደበላም የእጅ ስልካቸው ላይ ብንደውላቸውም ስለማያነሱ ለማካተት አልቻልንም። የሻራ ቀበሌ አሁን ከምትገኝበት ከአርባ ምንጭ ዙሪያ ወረዳ አስተዳደር ስር ወጣም ከአርባ ምንጭ ከተማ ጋር እንድትዋሄድ የተላለፈውን ውሳኔ ተከትሎም በነዋሪዎችና በከተማ አስተዳደሩ ሹሞች መካከል በተቀሰቀሰ ግጭት የ7 ሰዎች ህይወት ማለፉን፣ 15 ሰዎች መቁሰላቸውና ንብረትም መውደሙን ነዋሪዎችና የዞኑን ፖሊስ መምሪያም ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ተቋርጦ የነበረውና በሱዳን ተፋላሚ ኃይሎች መካከል ሲካሄድ የነበረው የተኩስ ማቆም ንግግር ነገ ሐሙስ በጀዳ ሳውዲ አረቢያ እንደሚካሄድ ታውቋል። የነገው ውይይት በተለይም በጦርነቱ ምክንያት ችግር ላይ ለወደቁ ሲቪሎች ሰብአዊ እርዳታ በሚደርስበት ጉዳይ ላይ የሚያተኩር መሆኑን የአሜሪካው የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። አሜሪካ እና ሳውዲ አረቢያ ካለፈው ግንቦት ጀምሮ በሱዳን ሰራዊትና በፈጥኖ ደራሽ ኃይሉ መካከል ተኩስ ማቆም ስምምነት እንዲኖር በርካታ ድርድሮችን ሞክረው ነበር። አሜሪካ ባለፈው ሰኔ ንግግሩ እንዲቋረጥ ወስና ነበር። ሁለቱ ወገኖች ልዩነታቸውን በኃይል ለመፍታት በመወሰናቸውና በመድፍና በድሮን ባደረሱት ጥቃት ሲቪሎችን በመጉዳታቸው በሱዳን ከግጭት በኋላ ለሚፈጠረው አስተዳደር ብቁ አይደሉም ሲሉ የአሜሪካ ባለስልጣናት አሳስበዋል። የቀጠናው የልማት በይነ መንግስታት ኢጋድ በአዲሱ ድርድር ሚና እንደሚኖረው እንዲሁም ዋና ጸሐፊው ወርቅነህ ገበየሁ እንደሚገኙም ታውቋል። ትውልደ ኢትዮጵያዊ አሜሪካዊው ገቢሳ እጀታ የአሜሪካ ብሔራዊ የሳይንስ ሜዳሊያ ተሸላሚ በመሆን ከፕሬዚደንት ጆ ባይደን እጅ ትናንት ሜዳሊያቸውን ተቀብለዋል። በእጽዋት ማዳቀል፣ በዘረመል ወይም ጄኔቲክስና በዓለም አቀፍ ግብርና መስክ ከፍተኛ አስተዋጽኦ ያበረከቱት ገቢሳ እጀታ በአሁኑ ወቅት በአሜሪካ በሚገኘው የፐርዱ ዩኒቨርሲቲ የዓለም አቀፍ የምግብ ዋስትና ማዕከል ዋና ዲሬክተር ሲሆኑ ከዚህ በተጨማሪም የዩኒቨርሲቲው የምግብ ዋስትናና ዘላቂ ልማት ፕሬዚዳንታዊ አባል ናቸው። ሽልማቱ በሳይንስ መስክ የሚሰጥ ከፍተኛው ነው ተብሏል። ትናንት በዋይት ሀውስ በነበረው ስነ ስርዓት ላይ 9 ሰዎች በሳይንስ መስክ ተሸላሚ ሲሆኑ 11 ሰዎች ደግሞ በቴክኖሎጂና በፈጠራ መስክ ተሸላሚ ሆነዋል። ገቢሳ እጀታ ለሰውና ለእንስሳት በምግብነት በሚያገለግለው ማሽላ ላይ ከፍተኛ ምርምር በማድረግ የሚታወቁ ሲሆን በእንደ አውሮፓን አቆጣጠር 2009 ድርቅና አረምን መቋቋም የሚችል የማሽላ ዝርያ አዳቅለው በመፍጠራቸው የዓለም ምግብ ሽልማት አሸናፊ ሆነዋል። በምርምር ውጤታቸው ምክንያት የማሽላ ምርት በከፍተኛ ደረጃ በመጨመሩ ከሳሃራ ግርጌ ባሉ ሀገራት የሚኖሩ በመቶ ሚሊዮን የሚቆጠሩ ሰዎችን መመገብ አስችሏል ተብሏል። ገቢሳ እጀታ በኢትዮጵያ በነበሩበት ወቅት በአርማያ ዩኒቨርሲቲና በጅማ ዩኒቨርሲቲዎች በመምህርነትና በተመራማሪነት አገልግለዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። አሜሪካ ለሳህልና ምዕራብ አፍሪካ ሀገራት ስትሰጥ የነበረው የጸጥታ እገዛ ውጤታማ ነው ለማለት ያዳግታል ሲሉ የአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ትናንት ተናገሩ። በሳህልና በምዕራብ አፍሪካ ያለው አለመረጋጋት የሚኖረውን አንደምታ በተመለከተ የሴኔቱ የውጭ ጉዳይ ኮሚቴ ትናንት አንድ ውይይት መድረክ አዘጋጅቶ የነበረ ሲሆን በመክፈቻው ላይ የተናገሩት የኮሚቴው ሊቀመንበርና ከሜሪላንድ የዲሞክራቲክ ፓርቲው ተወካይ ሴናተር ቤን ካርዲን በሳህልና በምዕራብ አፍሪካ የተሻለ ጸጥታ መረጋጋትና ጠንካራ የዲሞክራሲ ተቋማትን በመፍጠር ረገድ አሜሪካ ሰራሁ ብላ ማሳየት የምትችለው ነገር እጅግ ጥቂት ነው ብለዋል። በሳህል አካባቢ መፈንቅለ መንግስት የፈጸሙት በአሜሪካ የሰለጠኑ ሚሊሻዎችና ወታደሮች ናቸው ሲሉም ተናግረዋል። የሲቪል መንግስታትን የገለበጡት እኛ ያሰለጠናቸው ሰዎች ናቸው፣ ሐቁን መናገር አለብን ሲሉም ተደምጠዋል። በአካባቢው የሩሲያ ቅጥር ወታደራዊ ቡድን ቫግነር መገኘት ተጨማሪ ስጋት ደቅኗል ያሉት ሴናተሩ የፈረንሳይ ጦርና የተመድ ሰላም አስከባሪዎች ከአካባቢው እንዲወጡ መደረጋቸው ሌላ ቀውስ ሊፈጥርና ከቀውሱ መውጣት አስቸጋሪ ሊሆን እንደሚችል ጨምረው ተናግረዋል። ባለፉት 3 ዓመታት በቀጠናው በሚገኙ 5 ሀገራት መፈንቅለ መንግሥት ተካሂዷል። እነርሱም ማሊ፣ ጊኒ፣ ቡርኪና ፋሶ፣ ቻድና በቅርቡ ደግሞ ኒጀር ናቸው። አቋማችንን ግልጽ ማድረግ አለብን። ወታደሩ የሲቪል መንግስት አስተዳደርን በጉልበት የሚወስድ ከሆነ የመፈንቅለ መንግስት መሆኑን በማያሻማ ቋንቋ መናገር አለብን። ቃላት መምረጥ አያስፈልጋንም ብለዋል ሴናተር ካርዲን። በመጨረሻም በዩናይትድ ስቴትስ 33 ክፍለ ግዛቶች የፌስቡክ እና ኢንስታግራም እናት ድርጅት የሆነው ሜታ ኩባንያ ሱስ አስያዥ በሆነው የማኅበራዊ ሚዲያ መድረኮቹ የታዳጊ ወጣቶችን አእምሮ ጤንነት እየጎዳ ነው ሲሉ ክስ መስርተውበታል። የማይክ ብራውንን አጭር ዘገባ ደረጀ ደስታ ያቀርበዋል።
በሜታ ኩባንያ ላይ ክሱ የተመሰረተው ትናንት ማክሰኞ በካሊፎርኒያ ክፍለ ግዛት ኦክላንድ በሚገኘው የፌዴራል ፍርድ ቤት ነው። የተመሰረተውም ክስ ሜታ ሆን ብሎ እያወቀ ሱስ የሚያስይዙ ባህሪያትን በማህበራዊ ድረገጾቹ ኢንስታግራም እና ፌስቡክ ላይ በመጫን ከወላጆቻቸው ፈቃድ ውጪ ከ13 ዓመት በታች ከሆኑ ህጻናት ላይ መረጃዎችን በመሰብሰብ የፌዴራል ህግን ጥሷል የሚል ነው። የካሊፎርኒያ አቃቢ ህግ ጀነራል ራብ ቦንታ ይህን ሲያስረዱ
We are suing Meta, the umbrella company for Facebook, Instagram, and other...
ሜታ ትርፉን ለማጠናከር በመፈለግ ስለ ምርቶቹ ከፍተኛ አደጋዎች ህዝቡን በተደጋጋሚ ያሳስታል። ኢንስታግራም እና ፌስቡክ በጣም ተጋላጭ የሆኑትን ታዳጊ ወጣቶችና ህጻናት ተጠቃሚዎችን የሚበዘብዙበትና የሚጠቀሙባቸውን መንገዶች ደብቋል። አሁን ባደረግነው ምርመራና እንዲሁም በቀድሞ ውስጥ አዋቂዎች ይፋ በተደረጉ መረጃዎች የተነሳ ኩባንያው የሚከተለውን እንደሚያውቅ እናውቃለን። ኢንስታግራም ቁጥራቸው በርካታ ለሆኑ ታዳጊ ወጣቶች በተለይም በአስራዎቹ ዕድሜ ውስጥ ለሚገኙ ልጃገረዶች ጎጂ ነው።
ሜታ ታዳጊዎችን እና ቤተሰቦቻቸውን ለመደገፍ ከ30 በላይ መገልገያዎችን አስተዋውቋል በማለት ለክሱ ምላሽ ሰጥቷል። ድርጅቱ አክሎ እንዳስታወቀው በአስራዎቹ ዕድሜ ውስጥ የሚገኙ ወጣቶች ለሚጠቀሙባቸው በርካታ መተግበሪያዎች ወይም አፕሊኬሽኖች ግልጽና ከዕድሜ ጋር የሚስማሙ መስፈርቶችን ለመፍጠር በኢንዱስትሪ ውስጥ ካሉ ኩባንያዎች ጋር በምርታማነት ከመስራት ይልቅ ጠቅላይ አቃቤ ሕጎች ይህንን መንገድ መምረጣቸው እንዳሳዘነውም ተናግሯል። ዋሽንግተን ዲሲን ጨምሮ ክሱን የመሰረቱት በአጠቃላይ 41 ክፍለ ግዛቶች መሆናቸው ተመልክተዋል።
ክብራትና ክብራን፣ የምሽቱ ዜና በዚሁ ተጠናቋል። ለቀሪው ክፍለ ጊዜ ወደ ሀብታሙ መልሳችኋለሁ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናው አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲቪ ስፔስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ጥቅምት 13 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በምስልና ድምፅ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋ፣ በዌብና ማኅበራዊ ድረገጽ ቅንብሩ ደግሞ አበባየው ገበያው አብረውኝ ያመሻሉ። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም ደግሞ የጽሑፍ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። ወደ ዕለቱ አበይ ርዕስ እንሻገራለን። በአማራ ክልል በዋግ ህምራ ዞን በሳህላ ሰየምት ወረዳ በ2015-2016 የመኸር ምርት ዘመን የተከሰተው የዝናብ እጥረት ባስከተለው ከባድ ድርቅ ከ4000 በላይ የቤት እንስሳት እንደሞቱና በሚሊዮን የሚቆጠሩም ሰዎች ወደ አጎራባች አካባቢዎች እየተሰደዱ እንደሆነ ተገልጸዋል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላኩ ዛሬ ረቡዕ ለአሜሪካ ድምፅ እንደተናገሩት ከ22 ግብረሰናይ ድርጅቶችና ከመንግስታዊ ተቋማት ተውጣጡ የተቋቋመው የጥናት ቡድን ወደ ወረዳው አምርቶ ድርቁ ያስከትለውን ችግር ከፍተኛ እንደሆነ ማረጋገጡን ተናግረዋል። ያነጋገርናቸው የሳህላ ሰየምት ወረዳ ምሽህ ቀበሌ አርሶ አደሮችም የቤት እንስሳቶቻቸው በመሞታቸው ለፈታኝ ህይወት እየተዳረጉ እንደሆነ አመልክተዋል። የዚህም ጉዳይ ዝርዝር አስቴር ምስጋናው ትነግረናለች።
በአማራ ክልል ዋግምራ ዞን ሳህላ ሰየምት ወረዳ የተከሰተው ከባድ ድርቅ በሰውና በእንስሳት ህይወት ላይ ያስከተለውን ጉዳት አስመልክቶ ከመንግስታዊና መንግስታዊ ካልሆኑ ተቋማት የተውጣጣ የባለሙያዎች ቡድን በቅርቡ በስፍራው ተገኝቶ ጥናት ማካሄዱንና ውጤቱንም ይፋ ማድረጉን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ አቶ ምህረት መላኩ የጥናቱን ውጤት አስመልክቶ ዛሬ ረቡዕ ለአሜሪካ ድምጽ እንደገለጹት በከባድ ድርቁ የተጎዱ የቤት እንስሳት በሺዎቹ ሲሞቱ በሚሊየን የሚቆጠሩ ደግሞ ወደ አጎራባች አካባቢዎች ተሰደዋል።
አሁን ላይ ባለን ደግሞ ከሳምንት በፊት ከ18 ግብረሰናይ ድርጅቶችና ከ5 የዞን መምሪያ የተወጣጡ ቴክኒካል ሙያተኞች አጠቃላይ 22 ባለሙያዎች በአምስት ክላስተር ወርደው አጥንተው ያመጡት መረጃ አለ። እሱ ደግሞ የሚያሳየው የእንስሳት ሞቱ 4000 አካባቢ ከፍ እንዳለ፣ ወደ 6 ቁጥሩ ከፍ እንዳለ፣ በተመሳሳይ መንገድ የሰብል ምርትም መስጠት እንደማይችል እና አሁን ላይ የእንስሳት አይነት ወደ 1 ሚሊየን የሚጠጋ እንስሳት ወደ መኖ ወዳለበት ወረዳ አጎራባች ወረዳ 6 ላይ እንደሆኑ መራይ በማጣት አርደው ለመጠቀም ሲሞት በማረድም ደረጃ አጠቃላይ ጤናማ ያልሆነ እርድም እንደተስፋፋ መረጃዎችን በደንብ አጥንተው መጥተዋል።
አርሶ አደር ደሴ ፈንቴ በሳህላ ሰየምት ወረዳ ምሻሀ ቀበሌ ነዋሪ ናቸው። ባለፈው ክረምት በቀበሌው ምንም ዝናብ ባለመጣሉ እርሳቸውም ሆኑ ከብቶቻቸው የሚበሉት እንደሌላቸው ጠቅሰው በድርቁ ምክንያት የጎረቤቶቻቸው ሕይወት እንዳለፈም ተናግረዋል። የቤት እንስሶቻቸውም በመሞታቸው ቀጣይ ኑሯቸው ተስፋ እንደሌለው አርሶ አደሩ ስጋታቸውን ገልጸዋል።
ቆላማ ሀገር ነው የምንተዳደረው፣ ያው በእንስሳት ነበር እርባታው ያሉ። ያው አምና ይዞ ነው በገለባ በነበረው በፊተኛ በ2004 እና በ2005 የነበረ የምናስበ የምናበራው እሱም አለቀ፣ ተሰዛዎችም አለቁ። የኔ 5 ከብት፣ 10 በግ፣ 10 ፍየል፣ እዛ ውጭ ያው አንድ አህያ ያው የተረፉትም የሆነ አንድ ሁለት አንድ አምስት ተርፎ ነበር። እነሱም ቢሆን ያው ከሞት ይዘለሉ አለ። ምንም ይበሉ የሉም ምንም
በዚያው በሳህላ ሰየምት ወረዳ ብላዛ ተብሎ በሚጠራው ቀበሌ ድርቅ አስከትሎታል በተባለው ጽኑ ረሃብ በብርቱ ከተጎዱት በርካታ ሰዎች ውስጥ የስድስት ሰዎች ህይወት እንዳለፈ የቀበሌው አስተዳዳሪ አቶ ማለደ ብሬ ለአሜሪካ ድምጽ በስልክ መናገራቸው ይታወሳል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤትም ይሄው የሰዎች ሞት በባለሙያዎች ቡድን ጥናት እንደተረጋገጠ ኃላፊው አቶ ምህረት መላኩ ገልጸዋል። የሳህላ ሰየምት ወረዳ 01 ቀበሌ ነዋሪ የሆኑት አርሶ አደር ነጋሽ ጎበዙም ድርቁ ያስከተለውን ጉዳት ከግል ህይወታቸው ጋር አያይዘው እንዲህ ያብራሩታል።
ዘንድሮ 2015 ለ2016 ምንም አይነት ሳርም ሆነ ማሳ ነገር ያልበቀለበት ታይቶ ተሰምቶ የማይታወቅ በጣም የዘገመነ ድርቅ ነው ያጋጠመንና ስለዚህ አሁን ሰው ሁሉ በጣም ግራ ተጋብቶ የሚበላው አጥቶ እንስሳቱንም የሚወስደው ቦታ አጥቶ አሁን በየቦታው እንስሳት እየሞተ ሰው እየሞተ በጣም ከከፋ ሁኔታ ላይ ነው ደርሰን ያለን። በጣም አስከፊ ነው። በቃ እንደው አሁን ብታይ ምንም አይነት ነገር ሁሉ ግጽጽ ያለ ዝም ብሎ ምድረ ባዳ ነው ያለው ሁኔታው። አሁን ከኔ በራሴ ፍጀን ከፍት ነበረ። ከዛ አሁን በቃ ሲጨንቅ በረሃው ላይ ሙቶ ሙቶ በረሃው ሙቶ ሲያልቅብኝ አንድ ብሬና አንድ ጥጃ ብቻ ከቤት አመጣሁ እንጂ ሌላ ሁሉ ያው ሁለት ጥጃ ሶስት ና ወደ 20 ምናምን ፍጀን ሞተብኝ። ፍጀኑ እዛው ነው አልቆ የቀረው ከስር ከፍቶች ምን ሲጨንቅ አሁን አንድ ብሬና አንድ ጥጃ ወደ ቤት አመጣሁ እንጂ ሌላ ሁሉ እዛው በረሃ ላይ አልቆ ቀረው። አሁን የከብቱ ችግር የለውም ይሙት እንስሳ ነው እና ምንም ችግር የለውም። የሰው ህይወትም ሊያልፍ መሆኑ በጣም ትልቅ አሳዛኝ ሆኖ ያለው አሁን
አልፏል። በዚህ ሳምንት
አዎ በዚህ እኛ ባለናት አምስት ሰው ሞቷል። ሁለት ህጻናት፣ ሶስት አሮጌዎች።
በአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋውን ባያብል ድርቅ በተከሰተባቸው የዋግምራ ዞን 26 ወረዳዎች ሊሰራጭ የሚችል የዕለት እርዳታ እህል እንደተላከ ከሳምንት በፊት ለአሜሪካ ድምጽ ቢገልጹም አቶ ምህረት መላኩ ግን በቂ አይደለም ብለዋል።
ይህን ችግር እንግዲህ አጠቃላይ ችግሮቹ እኒህ ናቸው፦ የእንስሳት መኖ እጥረት፣ የሰው ሰብአዊ ድጋፍ እጥረት እና እነሱ ጋር ተያያዥ የሆኑ የውሃም የሁሉም አይነት ችግሮች ናቸው እየተጋረጡ ያሉት። ይህንን ለመፍታት የክልሉ መንግስት ወደ 600 ኩንታል የምግብ ስንዴ አቅርቧል። የፌዴራል መንግስቱ 675 ኩንታል አካባቢ አቅርቧል። በተለያዩ ረጅ ድርጅቶች ወደ 42 ሚሊዮን ብር የሚሆን በካሽ የሚከፈል አቅርቧል። አሁን ላይ ለአንድ ወር የሚሆን ወደ 25,834 አካባቢ ሰዎችን ሊያግዝ የሚችል ሪሶርስ አግኝተናል። ግን ይሄ በጣም ሰፋ ባለና ተከታታይ በሆነ አግባብ ድጋፉ ተጠናክሮ ካልቀጠለ ሰውም በዚህ ልክ ታግዞ ሊመለስ እንደማይችልና ተጨማሪ ጥፋትም እንደሚኖረው ጥናቱ ያሳያል ማለት ነው።
በዋግምራ ዞን በ2015-16 መኸር ዘመን የተከሰተውን የዝናብ እጥረት ተከትሎ በ26 ወረዳዎች ውስጥ የሚኖሩ ከ400,000 በላይ ሕዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገውና ከ1.2 ሚሊዮን በላይ እንስሳትም መኖ ሊቀርብላቸው እንደሚገባ ከዞኑ የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር እናመሰግናለን። ቀደም ብላ ያስደምጠችን የዕለቱን አብይ ርዕስ ዘገባ ነበረ። ወደ ትንታኔው መጽሔት ከመሻገራችን በፊት የደረሰን ሰበር ዜና አለ፣ እሱን እናስደምጣችኋለን። የዩናይትድ ስቴትስ የተወካዮች ምክር ቤት ሪፐብሊካን ማይክ ጆንሰንን ለአፈ ጉባኤነት መረጡ። በአመራር ላይ የበዛ ልምድ የላቸውም የተባሉት የሉዚያና እንደራሴ ማይክ ጆንሰን ውዝግብ ከበዛባቸው የምርጫ ዙሮች በኋላ ነው ዛሬ 220 ለ209 በሆነ ድምፅ የተመረጡት። የቀደሙት አፈ ጉባኤ ኬቨን ማካርቲ ከሥራቸው ከተነሱት ከመስከረም 22 2016 ዓ.ም ዘንድ አንስቶ ላለፉት 22 ቀናት በሪፐብሊካን አብላጫ መቀመጫ የተያዘው የተወካዮች ምክር ቤት ያለ መሪና ያለ ሥራ ተሽመድምዶ ቆይቷል። ምክር ቤቱ እስራኤል ሐማስ ላይ ዩክሬን ከሩሲያ ጋር ለሚያካሄዷቸው ጦርነቶች መደገፊያ እንዲውል ፕሬዚደንት ጆ ባይደን የጠየቁትን የ106 ቢሊዮን ዶላር በጀት ተመልክቶ ድምፅ ይሰጣል ተብሎ ይጠበቃል። አሁን ወደ ቀሪ የመጽሔት ዝግጅታችን እንሻገር። በትግራይ ክልል 110 ትምህርት ቤቶች በተፈናቃዮች መጠለያነት ያገለገሉ እንደሆነ የተጠቀሰው የክልሉ ትምህርት ቢሮ በትምህርት ቤቶቹ መማር የሚገባቸው 200,000 ተማሪዎች ከትምህርት ውጪ ሆነው እንደሚገኙ ገልጿል። ተፈናቃዮቹን ወደ ቀያቸው በመመለስና የወደሙ የትምህርት መሳሪያዎችን በመተካት የመማር ማስተማር ሂደቱን ማስቀጠል እንደሚገባ የቢሮው ኃላፊ ዶክተር ኪሮስ ግኡሽ ተናግረዋል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ባወጣው ሪፖርት ደግሞ በክልሉ 106 ትምህርት ቤቶች በተፈናቃዮች እንደተያዙ ገልጾ በዚህ ምክንያት 163,000 ተማሪዎች ከትምህርት ውጪ እንደሆኑ አመልክቷል። ሙልጌታ አስባ የዚህን ጉዳይ ዝርዝር ነግረናል።
በትግራይ ክልል ከሚገኙ 2492 ትምህርት ቤቶች ውስጥ 1940ዎቹ ጊዜያዊ አስተዳደሩ በሚቆጣጠራቸው ቦታዎች እንደሚገኙ የክልሉ ትምህርት ቢሮ መረጃ ያሳያል። ከነኚህም ውስጥ 110 ትምህርት ቤቶች የተፈናቃዮች መጠለያ ሆነው እያገለገሉ እንደሚገኙ ለአሜሪካ ድምጽ የገለጹት የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ በዚህም ሳቢያ 200,000 የሚደርሱ ተማሪዎች ከትምህርት ውጭ እንደሆኑ አስታውቀዋል።
የተፈናቃዮች ማቆያ የሆኑት 110 ትምህርት ቤቶች በሽራሮ፣ በሽረ እንደስላሴ፣ በአክሱም፣ በአድዋ፣ በአዲግራት፣ በአብያዲ፣ በመቀለ፣ በማይጨው እና በሌሎችም የክልሉ አነስተኛ ከተሞች የሚገኙ ናቸው። ለምሳሌ በሽራሮ 7 ትምህርት ቤቶች አሉ። 7ቱም በተፈናቃዮች ተይዘው ትምህርት ለመጀመር አልቻልንም። በሽረ እንደስላሴ የሚያሉት 18 ትምህርት ቤቶች በሙሉ የተፈናቃይ ማዕከል በመሆናቸው ድንኳን ተክለን ተማሪዎች ትምህርት እንዲጀምሩ ጥረት እያደረግነን።
በመቀለ ከተማ ካለፉት 3 ዓመታት ጀምሮ የተፈናቃዮች ማዕከል ሆኖ የሚያገለግለው ሐድነት ሁለተኛ ደረጃ ትምህርት ቤት በ2012 ዓ.ም 1334 ተማሪዎች እንደነበሩት ረዕሰ መምህሩ መምህር ጸሐዬ ገብረ መስቀል ያወሳሉ። ከነዚያ ተማሪዎች ውስጥ ግን ከ600 በላይ የሚሆኑት በአሁን ወቅት የት እንዳሉ እንደማይታወቅ ረዕሰ መምህሩ ይናገራሉ።
ከጦርነት በኋላ ትምህርት እንደተጀመረ አሁን በቁጥር ወደ 610 ተማሪ የት እንዳለ አናውቀውም። ተበታትነዋል ወደሚመቸውና ትምህርት ያገኛለ ያላገኘም አለ ተበታትነዋል። የተቀሩት ደግሞ ትምህርት ቤት ለምነን ተጠግተን እነሱም ተጨናንቀው እኛም ተጨናንቀን እያስተማርናቸው ነን። ትምህርት ቤቱ አሁን በጣም ተበላሽቶ ለመማር ማስተማር ጥራት ያለው ትምህርት ለመማር የተመቻቸ አይደለም። ተፈናቃዮች እንደገቡበትም ብዙ ዳሜጅ ሆኗል። ማለት ተሰባብሮ የሚበላሽ ተበላሽቶ የሚሰበርም ተሰብሮ እንደዚህ ሁኔታ ነው ያለው።
በ2013 ዓ.ም ጥቅምት ወር በክልሉ በተቀሰቀሰው የሰሜን ኢትዮጵያው ጦርነት የመጀመሪያው ጊዜያት ትምህርት ቤቱ ዝርፊያ እንደተፈጸመበት ያስታወሱት ርዕሰ መምህሩ የቀሩትም ንብረቶች ብልሽትና ውድመት እንደደረሰባቸው ገልጸዋል። በአሁኑ ጊዜም በአንድ ክፍል እስከ 40 ተፈናቃዮች እየኖሩበት እንደሚገኙ አመልክተዋል።
ተፈናቃዮች በመኖራቸው እነሱም ሳይመቻቸው ትምህርት ቤቱ ደግሞ በጣም ተሰባብረዋል። ትምህርት ቤት ጥራት የነበረው ግብአት ወይም የነበሩ ማቴሪያሎች እንዳለ ወድመዋል። እነዚህ በመውደማቸው እና ግማሹ እንደተዘረፈ ሁሉ ሆኖ ለመማር ማስተማር ጥራት ያለው ትምህርት መስጠት አይቻልም፣ ሊሆንም አይቻልም። በዚህ ሁኔታ ነው ያለው። አሁን መደረግ ያለበት አንደኛውና አማራጭ የሌለው ተፈናቃዮች ወደ ቀያቸው እንዲመለሱ፣ ትምህርት ቤቱ ካልታደሰና በተለያዩ ሰዎች ካልተደገፈ እንዳለ ግቡ እንኳን ብንባል ተፈናቃዮች ወደ ቀያቸው ተመልሰዋል ቢባል መማር ማስተማር ሂደቱ ሊካሄድ አይችልም። ስለዚህ በጣም ለየት ያለ ድጋፍና ማሳደስ ይፈልጋል።
ዶክተር ኪሮስ በኤርትራና በአማራ ኃይሎች እንደተያዙ በጠቀሷቸው አካባቢዎችም 552 ትምህርት ቤቶች እንደሚገኙና ከ800,000 በላይ ተማሪዎች ከትምህርት ገበታ ውጭ እንደሆኑ ገልጸዋል። በመጠለያነት ተይዘው የሚገኙት ትምህርት ቤቶች ከተጨማሪ ውድመት እንዲድኑ ተፈናቃዮች ወደ ቀያቸው በአፋጣኝ እንዲመለሱ ማድረግና ተማሪዎችን ወደ ትምህርት ገበታቸው መመለስ እንደሚገባ ኃላፊው ተናግረዋል።
አብዛኞቹ ትምህርት ቤቶች በጦርነት የወደሙ ናቸው። አሁን ደግሞ ተፈናቃይ ወገኖቻችን እንደ መጠለያ እየተጠቀሙባቸው ናቸው። ጥቁር ሰሌዳዎች፣ ወንበሮችና ሌሎችም የትምህርት መገልገያዎች ተጨማሪ ውድመት ይደርስባቸዋል።
የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ባወጣው ሪፖርት ደግሞ በክልሉ በ106 ትምህርት ቤቶች የሚገኙ ተፈናቃዮች ወደ ሌሎች አማራጭ ቦታዎች ባለመወሰዳቸው በትምህርት ቤቶቹ መማር የሚገባቸው 163,000 ተማሪዎች ከትምህርት ገበታ እንደራቁ አስታውቀዋል። የተመድ የህጻናት አድን ድርጅት ዩኒሴፍ በበኩሉም በኢትዮጵያ 7.6 ሚሊዮን ህጻናት ከትምህርት ውጭ እንዳሉ በሪፖርቱ ገልጿል። 8552 ትምህርት ቤቶች በሙሉ ወይም በከፊል እንደወደሙ የጠቆመው ሪፖርቱ የሃዝ ከሀገሪቱ ጠቅላላ ትምህርት ቤቶች 20% እንደሚይዝ አመልክቷል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ሙልጌታን በእጅጉ አመሰግናለሁ። የረቡዕ ምሽት የአሜሪካ ድምፅ ዝግጅቶች ይቀጥላሉ። ባለፉት ጥቂት ሳምንታት በአውሮፓ መካከለኛው ምስራቅና ሰሜን አሜሪካ በሚኖሩ ኤርትራውያን መካከል በርካታ ግጭቶች ተቀስቅሰዋል። በኤርትራ መንግሥት ደጋፊዎችና ተቃዋሚዎች መካከል በተነሱ ግጭቶችም በመቶዎች የሚቆጠሩ ሰዎች ታስረዋል። እነዚህን ግጭቶች የቀሰቀሳቸው ምን እንደሆነ ለማወቅ በጀርመን ስቱትጋርድ ከተማ የሚገኘው ዘጋቢያችን ሄንሪ ዊልኪንስ ኤርትራውያን ዲያስፖራዎችን አነጋግረዋል። ስመኝሽ ቆየ እንደሚከተለው አቀናብረዋለች።
በጀርመን ስቱትጋርት ከተማ ውስጥ በሚገኘው ሮማክስቴል አደባባይ አቅራቢያ ባለው በዚህ የመኖሪያ መንደር ምሽቱ ጸጥ ያለና ሰላማዊ ነው። ከአንድ ወር በፊት መስከረም ላይ ግን በዚህ ስፍራ የነበረው ሁኔታ የተለየ ነው። የኤርትራ መንግስት ደጋፊዎች ባዘጋጁት ባህላዊ ፌስቲቫል ላይ በኤርትራ መንግስት ደጋፊዎችና በተቃዋሚዎች መካከል ከፍተኛ ግጭት ተካሂዶ ነበር። የስርዓቱ ተቺዎች እነዚህ ፌስቲቫሎች ለጨቋኙ የኤርትራ መንግስትና የኤርትራ ዲያስፖራ አባላትን ለማስፈራራት የሚውል ገንዘብ ማሰባሰቢያነት እንደሚያገለግሉ ይናገራሉ። ይህን ክስ የሚቃወመው የኤርትራ መንግስት ደግሞ ዝግጅቶቹ ባህላዊ መሆናቸውን ይገልጻል። መንግስትን ተቃውሞ ሰልፉ ላይ የተሳተፈው ዮናስ ገብረ ህይወት የመንግስት ደጋፊ የሆኑ የዲያስፖራ አባላት ዝግጅቱን ካሰናዱበት ህንጻ ወጥተው እንደሰደቧቸው ይናገራል።
ታጂቱን ቦዲስ ካም እስተሰው ምንወሩን በስትሬን ግንም ሰዓተውም
ትበዝማችን እነዚህን ዘለፋዎች መታገስ ባለመቻሉ ወዲያውኑ እንጨትና የግንባታ ቁሳቁሶችን በመጠቀም ግጭት ተፈጠረ። ከዚያም ፖሊስ አስለቃሽ ጋዝ ተጠቅሞ ግጭቱን ለማስቆም እኛን ለመለየትና እነሱም በህንጻቸው ውስጥ እንዲቀመጡ ለማድረግ ሞክሯል።
በግጭቱ ስፍራ የነበረ ሌላ የአይን ምስክር የግንባታ ቃዎች እንዴት ተለቃቅመው ይወረወሩ እንደነበር አስረድቷል። ከቅርብ ጊዜያት ወዲህ በመላው ዓለም በሚካሄዱ የኤርትራ ባህላዊ ፌስቲቫሎች ላይ የሚነሱ ግጭቶች በተደጋጋሚ መከሰት ጀምረዋል። በካናዳ፣ እስራኤልና በዩናይትድ ስቴትስም ጭምር ግጭቶች ተፈጥሯል። በጀርመን ነዋሪ የሆነው ተስፋይ ተክሌ ፌስቲቫሎቹ እንዳይካሄዱ ለማስቆም የጀርመን ባለስልጣናት ምን እየሰሩ እንደሆነ ለተጠየቀው ጥያቄ ሲመልስ
ሰባ ዳራሽ ከሊየመዋል ካው ኒ ጊሰን ከይደ ማለት አብጊሰን ከአ ዶንስትሬሽን ጌሩ ዳሃርቶም ናይ መንግስት
የጀርመን መንግስት ማድረግ የሚችለውን ሁሉ አድርጓል ማለት አልችልም። አንዱ ችግር አዳራሹ የግል ንብረት ነው። መንግስት ምንም አይነት የቁጥጥር መብት የለውም። ለዚያ ነው ፌስቲቫሉን እዚያ ያደረጉት። ነገር ግን በእኛ ተቃውሞ ምክንያት ባሉን ማከናውን አልቻሉም።
የጀርመን መንግስት ባለስልጣናት ለአሜሪካ ድምጽ በሰጡት የጽሁፍ ምላሽ በኤርትራ ዲያስፖራ አባላት መካከል ተመሳሳይ ግጭቶች እንዳይፈጠሩ ለመከላከል በሕጉ መሰረት የተቻለውን እያደረገ መሆኑን ገልጿል። አንዳንድ የምዕራብ መንግስታት ደግሞ ፌስቲቫሎቹን በማስቆም ቀጥተኛ እርምጃ ወስደዋል። ለምሳሌ የእንግሊዝ ባለስልጣናት የኤርትራ ባህል ፌስቲቫል እንዳይካሄድ አግደዋል። ጎን ለጎን ደግሞ የኤርትራ መንግስት በእንግሊዝ የሚኖሩ የኤርትራ ዲያስፖራ አባላት ላይ ማስፈራሪያ ያደርሳል የሚለው ክስ እንዲጣራ የእንግሊዝ ፓርላማ ጠይቋል። በካናዳ፣ በእንግሊዝና በእስራኤል የሚገኙ የኤርትራ ኤምባሲዎች በጉዳዩ ላይ አስተያየታቸውን እንዲሰጡን ብንሞክርም ምላሽ አልሰጡም። አማኑኤል እያሱ ከለንደን በሳተላይት ወደ ኤርትራ የሚሰራጭ የቴሌቪዥን ጣቢያ ያስተዳድራል። በኤርትራ ምንም አይነት ነጻ ሚዲያ የሌለ ሲሆን ሀገሪቱ በዓለም የፕሬስ ነጻነት ጠቋሚዎች ዝቅተኛ ደረጃ ላይ ትገኛለች። አማኑኤል ወጣት ኤርትራውያን መንግስቱን መገዳደር መጀመራቸውን ይገልጻል።
መንግስትን የማይደግፉ ቢሆኑ እንኳ በአካል ወጥተው አይቃወሙም ነበር። አሁን ግን በተለይ ወጣቱ መነሳት ጀምረዋል።
የኤርትራን ጉዳይ በቅርብ የሚከታተለው ሀብቴ ሀጎስ በበኩሉ አሁን ስላለው ሁኔታ እንዲህ ሲል ያስረዳል።
And the number of young individuals fleeing the country has increased substantially.
ሀገሪቱን ጥለው የሚሰደዱ ወጣቶች ቁጥር ባለፉት 6-7 ዓመታት ውስጥ በከፍተኛ ሁኔታ ጨምሯል። እነዚህ በኤርትራ መንግስት የተንገላቱና ማሰቃየት የተፈጸመባቸው ሰዎች ናቸው።
የሰባይ መብት ተቋማት እንደ አውሮፓና አቆጣጠር ከ2021 ወዲህ ከ580 ሚሊዮን በላይ ኤርትራውያን ሀገራቸውን ጥለው መሰደዳቸውን ያመለክታሉ። የኤርትራ ዲያስፖራ አባላት በበኩላቸው መንግስቱን ለመደገፍ ፌስቲቫሎችን ማዘጋጀታቸውን እንደሚቀጥሉ ቃል ገብተዋል። በሄነሪ ዊልከንስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የአሜሪካ ድምጽ የረቡዕ ምሽት ዝግጅት ይቀጥላል። በጋዛ የእስራኤል እግረኛ ጦር ዘመቻ መጀመር እውን ሊሆን እየተቃረበ በመጣበት በአሁኑ ሰዓት ፕሬዚደንት ጆ ባይደን በመካከለኛው ምስራቅ የዩናይትድ ስቴትስ የቅርብ አጋር ለሆነችው እስራኤል ያላቸውን የማያወላውል ድጋፍ ሚዛናዊ የማድረግ ፈተና ከፊታቸው ተደቅኗል። ይህም በጋዛ ውስጥ ላሉ ሰላማዊ ሰዎች ሁነኛ ጥበቃ እንዲደረግ እየቀረበ ላለው ዓለም አቀፍ ግፊት ምላሽን መስጠትና እስራኤል የመካከለኛው ምስራቅ ሊያዳርስ ከሚችል መጠነ ሰፊ ጦርነት ውስጥ ልትገባ የሚችልበትን ሁኔታ ማስቀረትን ይጨምራል። የአሜሪካ ድምፅ ዋይት ሀውስ ቢሮ ኃላፊ ፓትሲ ውድስዋራ ያደረሰችንን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
እስራኤል በጋዛ የምታካሄደው የአየር ድብደባ በቀጠለበት በአሁኑ ወቅት ባይደን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሐማስ ላይ የሚወሰድ ኃያል የበቀል ምላሽ ያሉት እርምጃ የሚያስከትለውን መዘዝ እንድታጤን እስራኤልን እያሳሰቡ ነው። ሚስተር ፕሬዚዳንት፣ እስራኤላውያን ወረራውን እንዲያዘገዩ እያበረታቷቸው ነው? የጋዜጠኛው ጥያቄ ነው።
ከእስራኤላውያን ጋር እየተነጋገርኩ ነው።
ለሲቪሎች በእጅጉ የሚያስፈልግ እርዳታ ለማድረስ በጋዛው ከበባ መውጫ አጥተው የሚገኙ በመቶዎች የሚቆጠሩ ፍልስጤማውያን አሜሪካውያንን ከዚያ ለማውጣትና የታገቱትን ለማስለቀቅ ለሚደረግ ድርድር ተጨማሪ ጊዜ ማበጀት ባይደን የያዙት ጥረት አካል ነው። 1400 ሰዎች በተገደሉበት የመስከረም 26ቱ የተቀናጀ ጥቃት ወቅት በሐማስ ታፍነው ከተወሰዱት ከ200 በላይ ታጋቾች መካከል ሁለቱን አሜሪካውያን ጨምሮ አራቱ መለቀቃቸው ይታወቃል።
የሐማስ ጥቃቶች እንዲሁ ያለ ምክንያት የተፈጸሙ አይደሉም። የፍልስጤም ሕዝብ ለ56 ዓመታት መፈናፈኛ ሳጣ ወረራ ተፈጽሞበታል።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ትላንት ማክሰኞ በመንግስታቱ ድርጅት የጸጥታው ምክር ቤት የሰጡትን አስተያየት ተከትሎ በተባበሩት መንግስታት ድርጅት የእስራኤል አምባሳደር ጊላድ ኤርዳን ጠንካራ ትችት ሰንዝረዋል።
የተባበሩት መንግስታት እየወደቀ ነው እና እርስዎ ዋና ጸሐፊ ደግሞ ክፉና ደግ የሚለዩበትን የሕሊና ሚዛንና ለየትኛውም ወገን ያለማዳላት አቋም አጥተዋል።
በጸጥታው ምክር ቤት የተገኙት የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው እስራኤል በእግረኛ ጦሯ የሚመራ ውጊያ በምትጀምርበት ወቅት ሊባኖስ ውስጥ ያለውን ሄዝቦላን የመሳሰሉ በኢራን የሚደገፉ ቡድኖች ተጨማሪ ጥቃቶችን በመሰንዘር ሁኔታውን ይበልጥ ሊያባብሱ እንደሚችሉ በሚጠበቅበት አዝማሚያ ውስጥ ቴሄራን በፊናዋ ጦርነቱን ለማስፋፋት እንዳትሞክር አስጠንቅቀዋል። እስራኤል ለምትወስደው ወታደራዊ እርምጃ ያላቸውን ጠንከር ያለ አቋም ያንጸባረቁት ብሊንከን በሲቪሎች ላይ የሚደርሱ ጉዳቶችን ማስቀረት የሚለውንና የባይደን አስተዳደር እስካሁን ለእስራኤል ካስተላለፋቸው ሁሉ ጠንካራ የሚሰኝ ማሳሰቢያ አቅርበዋል።
It means food, water, medicine and other essential humanitarian assistance must be able to flow into Gaza and
ይህ ማለት ምግብ፣ ውሃና መድኃኒት እንዲሁም ሌሎች አስፈላጊ ሰብአዊ እርዳታዎች ወደ ጋዛና እርዳታ የሚያስፈልጋቸው ሰዎች ወዳሉባቸው አካባቢዎች ሁሉ መድረስ መቻል አለባቸው ማለት ነው።
ለሰብአዊ ሁኔታ አመቺ ፋታ ሲሉ ብሊንከን የሰነዘሩትን ሐሳብ ምንነት ያብራራው የዋይት ሃውስ የብሔራዊ ደህንነት ምክር ቤት ቃል አቀባዩ ጃን ኪርቢ አሁን ለሐማስ ብቻ ከሚጠቅመው የተኩስ አቁም ከሚባለው ሁኔታ ጋር አንድ እንዳልሆነ በገለጹበት መንገድ አመልክቷል።
This is war. It is combat. It is bloody. It is ugly and it's going to be messy.
ይህ ጦርነት ነው። ደም አፋሳሽ ውጊያ እናም ክፉ ነው። ከዚህ በባሰ መመሰቃቀል አይቀርም። ንጹሃን ዜጎችም መጎዳታቸውም እንዲሁም።
እስራኤል የመስከረም 26ቱን የሐማስ ጥቃት ተከትሎ በጋዛ ያደረገችው የአየር ድብደባ ከ5000 በላይ ሰዎችን ሲገድል ከ1 ሚሊዮን በላይ ሌሎች ደግሞ ማፈናቀሉን በሐማስ ቁጥጥር ስር የሚገኘው የጋዛ ጤና ጥበቃ ሚኒስቴር አመልክቷል።
አሉላን ለቀደመው ዘገባ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር የቻይና ኢኮኖሚ ያዘገመ መምጣቱ በአፍሪካ ሀገራት ላይ ኢኮኖሚ ማሽቆልቆልና ሌሎችንም ተጽዕኖዎች ሊያስከትል ይችላል ሲል ዓለም አቀፉ የገንዘብ ድርጅት IMF አስጠንቅቋል። መሐመድ ዩሱፍ ከናይሮቢ ላከውን ዘገባ እንግዶ ወልድ ያቀርባል።
ከቅርብ ጊዜያት ወዲህ ወጣቶች በማህበረሰብ የትስስር ገጾች ሳይቀር በአእምሮ ጤና ችግር እንደታወቁ ሲናገሩ ማየት እየተለመደ እንደመጣ የሥነ ልቦና ባለሙያውን ጨምሮ ያነጋገርናቸው አስተያየት ሰጪዎች የሚጋሩት ሐሳብ ነው። በአዲስ አበባ የምትኖረው ሜላት ንጉሴ ከማህበራዊ መገናኛ ገጿ በዋናነት ፌስቡክን በመጠቀም ለረጅም ጊዜ ሥራ
ይቅርታ አድማጮቻችን፣ በቴክኒክ ችግር ምክንያት ነው በቀጣይ ልናስደምጣቸው የነበረውን ዘገባ ያስቀደም ነው። በመቀጠል ያሰናዳነው ዘገባ ይቀርባል። ዘገባው የቻይና ኢኮኖሚ እያዘገበ በመምጣቱ በአፍሪካ ኢኮኖሚ ላይ እያሳደረ ያለውን ጫና የሚመለከት ነው። መሐመድ የሱፍ ነው ያጠናከረው። እንግዲህ እንግዲህ ወልዴ እንደሚከተል ያቀርብልናል።
ባለፉት 20 ዓመታት አፍሪካና ቻይና የኢኮኖሚ ትስስር ሲፈጥሩ ቆይተዋል። ይህም የእስያን የኢኮኖሚ በበላይነት የምትመራው ቻይናን የአፍሪካ ትልቁ የንግድ ሸሪክ አድርጓታል። አፍሪካ ብረት፣ ማዕድንና ነዳጅ ወደ ቻይና ትልካለች። ከቻይና ደግሞ ሸቀጦችንና ማሽኖችን ታስገባለች። የዓለም የገንዘብ ድርጅት እንደሚለው ይህ የንግድ ሽርክና የቻይና ኢኮኖሚ መቀዛቀዝ በማሳየቱ በዕድሜ የገፉ አረጋውያን ሰዎች በአገሪቱ እየጨመሩ በመምጣታቸው የጂኦፖለቲካና አሁን ድረስ በሚታየው የኮቪድ ወረርሽኝ ተጽዕኖ ምክንያት አደጋ ተጋርጦበታል። በኬንያ የንግድ መሠረቱን ያደረገው አዳም ኢብራሂም በኮቪድ ወረርሽኝ ምክንያት በተጣለው እገዳ ሳቢያ የቻይና ኩባንያዎችን ማግኘት አስቸጋሪ ሆኖበት እንደነበር ይናገራል።
የቪዛ እገዳው ትንሽ አስቸጋሪ ነበር፣ ምክንያቱም በወር የተወሰኑ ሰዎች እንዲገቡ ነበር የሚፈቅዱት። አሁንም ሙሉ ለሙሉ አልከፈቱም። በአገር ውስጥ ያለው የሰው እንቅስቃሴም ገደብ አለው። በየቦታው የጤና ምርመራ ማድረግ አለብህ። በኢኮኖሚም ሆነ ጤናን በተመለከተ አስቸጋሪ ሁኔታ ነበር።
ቻይና የሰውና የሸቀጥ ዝውውርን የገታውን እና በኮሮና ወረርሽኝ ምክንያት የጣለችውን እገዳ ባለፈው ታህሳስ አንስታለች። ጌሪሾን ኢኪያራ የዓለም አቀፍ ኢኮኖሚ መምህር ሲሆኑ ቻይናንና አፍሪካን የገጠማቸው የኢኮኖሚ ችግር የንግድ ግንኙነታቸውን የሚመለከት ነው ሲሉ ያስረዳሉ።
የአፍሪካ ኢኮኖሚ በድርቅ ወይም በሌላ ምክንያት ሲጎዳ ችግሩ ቻይናንም ይሰማታል። ቻይና ውስጥ ችግር ሲኖርም አፍሪካን ይሰማታል። ስለዚህ ሁለቱም ጥሩ የኢኮኖሚ ሁኔታ ውስጥ መሆናቸው ለንግድ ግንኙነቱ አስፈላጊ ነው።
ኢብራሂም ደግሞ እንደሚሉት ቻይና ከኮቪድ እገዳ እየተላቀቀች ቢሆንም የሸቀጥ ዋጋ እጅግ በመጨመሩ ለሸማቾች የማይቻል ሆኗል።
ከኮቪድ ወረርሽኝ በፊት የምንገዛው ዕቃ አሁን በሶስት እጥፍ ጨምሯል። ይህ ማለት ደንበኞች ይቀንሳሉ ማለት ነው። ዋጋ ከጨመረ ደንበኛ አይመጣም። ሁላችንም ነገሮችን በመጠኑ ለማድረግ እንገደዳለን።
ቻይና ከወረርሽኙ ለማገገም የምታደርገው ጥረት ባለፉት ወራቶች ውስጥ መቀዛቀዝ አሳይቷል። ይህም የቤትና ንብረት ንግድ በመቀዛቀዙና ሸማቾች ብዙ ስለማያወጡ ነው ተብሏል። የቻይና የንግድ ምጣኔ እንደሚያሳየው የውጭና የገቢ ንግድ መቀነሱን እንደቀጠለ ነው። ለቻይና ዕቃዎች ያለው ፍላጎት በመቀነሱ ምክንያት ነው ተብሏል። ኢኪያራ እንደሚያስረዱት አፍሪካ ኢኮኖሚዋን ለማሳደግ ሌላ የንግድ ሸሪክ መፈለግ አለባት።
የቻይና ኢኮኖሚ እየተቀዛቀዘ ከሆነ አፍሪካ ንግዷን ወደ ሌሎች የእስያ አገራት፣ ላቲን አሜሪካና ዩናይትድ ስቴትስ ማስፋፋት አለባት። ወደ ቻይና ኤክስፖርት ማድረግ ካልተቻለ አዲስ ገበያ መፈለግ አለበት።
የአፍሪካ ሀገራት ንግዳቸውን ወደ ተለያዩ ሀገራት እንዲያስፋፉ፣ በአህጉሩ ውስጥ የሚያደርጉትን ንግድ እንዲጨምሩ፣ እንዲሁም ለአገር ውስጥና ለዓለም አቀፍ ኮርፖሬሽኖች ሁኔታዎችን እንዲያመቻቹ ዓለም አቀፉ የገንዘብ ድርጅት መክረዋል። ባለፉት 20 ዓመታት
ያዳመጣችሁ ያላችሁት በ19 በ25 እና በ32 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። የመጀመሪያው ምዕራፍ ዝግጅታችን ተጠናቆ ወደ ሁለተኛው አጋማሽ ስንሻገር የመጀመሪያው ዝግጅት ወጣቶችና የአእምሮ ጤናን ይመለከታል። በኢትዮጵያ ስራ አጥነትን ጨምሮ አሁን ያለው አገራዊ ሁኔታ ወጣቶችን ለጥልቅ ድብርት እንዲጋለጡ እያደረጋቸው እንደሚገኝ አንድ ባለሙያ ተናግረዋል። የስነ ልቦና ባለሙያው ዳዊት ላቀው እንደ ጥልቅ ድብርት ባሉ የአእምሮ ጤና ችግሮች የሚጠቁ ሰዎች በጊዜው ካልታከሙ መጨረሻ ላይ ራስን ወደ ማጥፋት ሊያመሩ እንደሚችሉም ጠቁመዋል። የጤና ሚኒስቴር በበኩሉ የችግሩን መባባስ እንደሚገነዘብ አስታውቋል። ከሚመለከታቸው አካላትም ጋር በመሆን በወጣቶች የአእምሮ ጤና ሕክምና ላይ እየሰራሁ ነው ብሏል። አስማማዋዬ ነው የዚህን ጉዳይ ዝርዝር ይነግረናል።
ከቅርብ ጊዜያት ወዲህ ወጣቶች በማህበረሰብ የትስስር ገጾች ሳይቀር በአእምሮ ጤና ችግር እንደታወቁ ሲናገሩ ማየት እየተለመደ እንደመጣ የሥነ ልቦና ባለሙያውን ጨምሮ ያነጋገርናቸው አስተያየት ሰጪዎች የሚጋሩት ሐሳብ ነው። በአዲስ አበባ የምትኖረው ሜላት ንጉሴ ከማኅበራዊ መገናኛ ገጿ በዋናነት ፌስቡክን በመጠቀም ለረጅም ጊዜ ሥራ ባለማግኘታቸው ተስፋ የቆረጡ ወጣቶችን ከቀጣሪ ድርጅቶች ጋር ታገናኛለች።
ማህበራዊ ሚዲያው ላይ በፊት አንዳንድ እርዳታዎችን ለማድረግ እንሞክር ነበር ከጓደኞቼ ጋር ሆነን። ያ እርዳታ እንደቀጠለ ነው። አረጋውያንን ማገዝ፣ የካንሰር ህሙማንን ድጋፍ ማድረግ፣ የተለያየ ቦታ ድጋፍ እንሰራለን። ከቅርብ ጊዜ ወዲህ ግን በጣም ብዙ ወጣቶች በውስጥ የሚነግሩኝ ስራ ማጣት ሆነ። ተመርቀን ቁጭ አለን ስራ አጣን ሲሉ ለምን ስራ አልፈልግም ብዬ መፖስት ጀመርኩኝ። ድርጅቶቹን ለምን ስራ እዚህ ማህበራዊ ሚዲያ ላይ አምጡና እኛ ስራ እንፈልግ፣ እዚህ ያለው ወጣት ይጠቀም እባካቸው የሚል ነገር አስተላለፍኩኝ። ከዛ በኋላ ኦልሞስት አሁን አመት ሊሞላው ነው፣ በየቀኑ ስራ ይላክልኛል። ደግሞ ወደ ማህበራዊ ሚዲያ መጥቼ ፖስት አደርገዋለሁ። ሰዎች ተወዳድረው ሄደው እዛ ተፈትነው ወደ ስራ ይገባሉ። ስለዚህ በምችለው አቅም እኔ እዛ ጋር ያለውን ያለምንም ክፍያ አሰሪና ሰራተኛውን ለማገናኘት ነው።
እስካሁን 600 ወጣቶች ስራ እንዲያገኙ ማገዟን ሜላት ትናገራለች። ከ50,000 በላይ ተከታዮች ባለው የፌስቡክ ገጿ ወጣቶች በቀቢጸ ተስፋ ስሜት ላይ ሆነው የሚልኩላት መልእክቶች ለዚህ የበጎ ፍቃድ ተግባር እንደ ግፋፋ ትናገራለች።
የቤተሰብ ሸክም ሆንኩኝ፣ ከጓደኞቼ በታች ሆንኩኝ፣ ራሴን መቀየር አልቻልኩም፣ ገንዘብ ተቸገርኩኝ ነው የብዙዎቹ ምክንያት። እና እውነት ለመናገር እንደዚህ አይነት ሜሴጅ በቀን 10-15 ይደርሰኛል። አሁን ላይ መፍታት የምችለውን ወደ ህዝቡ ማምጣት የምችለውን ስራም ከሆነ ስራ አግዟቸው ማለት የምችለውን አግዛለሁ። ያንዳንዱ ደግሞ ትንሽ ከበድ ሲል ደግሞ ሳይካትሪስቶች እንዲያናገሯቸው አደርጋለሁ። ታውቋል፣ ሶሻል ሚዲያው ደግሞ የሚያሳይክ በጣም ብዙ መልካም ነገሮችን ነው። እኔ ለምሳሌ ስበላ፣ ስጠጣ፣ ስዝናና ነው ፖስት ላደርግ የምችለው አይደለም። አብዛኛው ፌስቡክ ያለው ማህበረሰብ እንደዛ ነው። መጥፎ ልብስ ለብሰ ቆሽሸት ምናምን የምታሳየው ነገር የለም። እና እነዛ ሰዎች ምንድን ነው የሚመስላቸው? ሁሉም ሰው እየተዝናና እየበላ እየጠጣ ጥሩ ኑሮ እየኖረ ግን እነሱ ብቻ ቤት ውስጥ የቀሩ እነሱ ብቻ ስራ ያጡ ይመስላቸዋል። እኔ በተቻለ መጠን እንግዲህ እኔ በአቅም ማድረግ የምችለው ምንድን ነው፣ አንድ ወጣት ተስፋ ሲቆርጥ ምን ሆንክ ብዬ ስጠይቅ ስራ ነው የምፈልገው፣ ይህን መማር ፈልጋለሁ፣ ይሄ ያመቻችሁ የሚለኝን እሞክራለሁ። በቃ ማህበራዊ ሚዲያ ላይ እና እንድንሰማቸው የሚፈልጉ እንድናወራቸው የሚፈልጉ አሉ፣ ሰው ያጡ ሰዎች አሉ። እና ከፍተኛ እንጃ የዛሬ አመት ከምልስ በላይ አሁን ደግሞ ብሶ ነው የመጣው። እዛ ላይ ያለው ነገር ድባቴው፣ ተስፋ መቁረጡ፣ የኑሮ ውድነቱ ሰው በጣም እንደዚያን ነገር እንዲያስብ ተስፋ እንዲያጣ አድርጎታል።
በኢትዮጵያ የአጠቃላይ ህዝቡን ከፍተኛ ቁጥር የሚይዙት ወጣቶች የአእምሮ ጤና ከቅርብ ጊዜያት ወዲህ የመነጋገሪያ ርዕሰ ጉዳይ እየሆነ መጥቷል። የሥነ ልቦና ባለሙያው አቶ ዳዊት ላቀው እንደሚሉት የወጣቶቹ አስተዳደግ በአእምሮ ጤና ላይ የራሱ ተጽዕኖ ይኖረዋል። ይሁንና ወቅታዊ አገራዊ ሁኔታውና በብሔራዊ ደረጃ አሳሳቢ እንደሆነ የተገለጸው ስራ አጥነት ተጠቃሽ የችግሩ ምክንያቶች ተደርገው ይወሰዳሉ።
አሁናዊ ሁኔታው ጦርነት ላይ ነው ያለችው አገሪቷ። ወጣቶችን እንካሬጅ የሚያደርግ የትምህርት ፖሊሲ የለም። እንደውም በተቃራኒው የሚሰማው ነገር መውደቅ ጥሩ ያልሆነ ነገር ነው። በስራ ላይ ደግሞ የምታየው ከሆነ ወጣቶች ብዙ ስራ የማግኘት እድላቸው አገራችን ላይ በጣም ዝቅተኛ ነው። ዝቅተኛ የሆነበት ደግሞ የራሱ ምክንያቶች አሉት። ሀገሪቷ ያለችበት ሁኔታ አለ። ስለዚህ እነዚህ ሁሉ አሉታዊ ተጽዕኖን የሚያመጡ ጭንቀትን፣ ድብርትን የሚያመጡ ተስፋ መቁረጥን የሚያመጡ እንዲሁም እነዚህ አሁን የጠራናቸው ነገሮች ሁሉ ሰዎች ነጻ ለማውጣት ራሳቸውን ከዛ ጥያቄ አእምሯቸው ላይ ከሚፈጥርባቸው ድብርትና ጭንቀት ውስጥ ነጻ ለማውጣት ስደትን አንድ አማራጭ የሚወስዱ አሉ። እንደገና ደግሞ የወንጀል ስራዎችን እንደ አማራጭ የሚወስዱ አሉ። ሱስ ውስጥ ተዘፍቆ ወይም ሱስ ውስጥ ሆኖ ደግሞ ራስን መርሳት የሚፈልጉ ሰዎች አሉ። ከዛ ሲያልፍ ደግሞ ራሳቸውን ለማጥፋት የሚነሱ ሰዎች አሉ።
የዓለም ጤና ድርጅት ከ10-19 ዓመት የእድሜ ክልል ውስጥ ከሚገኙ አዳጊዎችና ወጣቶች መካከል ከሰባት ሰዎች አንዱ የአእምሮ ጤና ችግር ተጠቂ ነው ይላል። ይህም ቁጥር ከዓለም የችግሩ ጠቅላላ ተጠቂዎች 14% ይሸፍናል። ማህበራዊ የትስስር መድረክ በመጠቀም ወጣቶችን እያገዘች የምትገኘው ሜላት ንጉሴ ከቅርብ ጊዜያት ወዲህ እጅግ በከፋ ተስፋ የመቁረጥ ስሜት ሆነው ራሳቸውን ስለማጥፋት የሚነግሯት ወጣቶችም ስለመኖራቸው ትናገራለች።
ለምሳሌ ትናንትና አንድ መልእክት ደርሶኝ ነበር ከአንድ ልጅ መኖር ደክሞኛል፣ ተልችቶኛል፣ ስራ ማጣት፣ ተስፋ ማጣት፣ ከሀገር ለመውጣትም ሞክሬ ሁሉም ነገር አልተሳካም እና በቃ ከዚህ በኋላ መኖር አልፈልግም። እንደ ጓደኛ ነው እንግዲህ ልታማክረኝ የመጣችው እና እኔ ላረግላት የምችለውን ነገር ሁሉ እየሞከርኩኝ ነው ያለሁት። እውነት ለመናገር እኔ አሁን አውርተን ከዛ በኋላ የሆነ ነገር ሀፕን ያደረገባቸው ሰዎች አላጋጠሙኝም እስካሁን እግዚአብሔር ይመስገን። በምችለው መጠን ሐኪሞች ስላሉ ከእነሱ ጋር አገናኛቸዋለሁ ቶሎ ብዬ በምችለው ሰዎች እንዲያወሯቸው እኔም እንዳወሯቸው ነው ማረገው። ግን ከምለው በላይ በቃ 90% ዲሳይድ አድርገው ነው ያሉት።
እንደ ድባቴ ባሉ የአእምሮ ጤና ችግር የሚጠቁ ሰዎች በወቅቱ የባለሙያ ምክር ካላገኙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩ የስነ ልቦና ባለሙያው ዳዊት ላቀ ያሳስባል። ይህም ነገሮችን አጨልሞ ከማየትና መፍትሄ እንደሌላቸው አድርጎ ከማሰብ እንደሚመጣም ያስረዳል።
ለአንዳንድ ሰው የሚመጡበትን ቻሌንጆች የቤተሰብም ይሁን የአካባቢም ይሁን የስራ ቦታም ይሁን የኑሮም ይሁን የሚመልስባቸው መንገዶች አሉታዊ ላይሆኑ ይችላሉ። ያንን እንደምንም ብሎ ጥሮ አልፎ ሌላ ማንነት ገንብቶ ሊወጣ ይችላል። አንዳንድ ሰው ደግሞ የሚመጡበትን የህይወት ጥያቄዎች ወይም ደግሞ በህይወቱ በስራው በኑሮ ላይ የሚያጋጥሙትን ነገሮች አጨልሞ ማየት፣ ባሉታዊ መንገድ ማየት፣ ተስፋ መቁረጥ፣ እንዲሁም ደግሞ መውጫ መንገድ የለም ብሎ ማሰብ መጨረሻ የሚያመጣው ነገር ምንድን ነው? ራስን ማጥፋት ነው። ግን ብዙ ስቴፖችን ያልፋሉ። በጣም ራሳቸውን ያገላሉ። አሉታዊ ስሜታቸውን፣ ከሰዎች ጋር መግባባት ያቅታቸዋል። ስራ ቦታ መስራት ያቅታቸዋል። በባህር የተለየ ባህሪዎችን ያመጣሉ። አንዳንዶቹ ደግሞ ሰላማዊ ህይወት እየኖሩ ሳናቀው ሳይታወቅ ድንገት ራሳቸውን የሚያጠፉበት በጣም ብዙ ስነ ልቦና ጫና ይደርስባቸዋል።
የስነ ልቦና ባለሙያው አቶ ዳዊት በወጣቶች ላይ እየተፈጠረ ያለውን ስነ ልቦናዊ ጫና በማቃለል የአእምሮ ጤናቸው መጠበቅ እንዲቻል መንግስት፣ የብዙሃን መገናኛውና የሚመለከታቸው አካላት ሁሉ ለጉዳዩ የተቀናጀ ትኩረት ሊሰጡት ይገባል ይላሉ።
አካባቢያቸው ላይ፣ ቤተሰባቸው ላይ የሚፈጠረውን እንኳን እንዲያውቁ ሰዎች ግንዛቤ ያስፈልጋቸዋል። ግንዛቤው ከሌለው፣ ትምህርቱ ከሌለው፣ እውቀቱ ከሌለው አንድ ማህበረሰብ፣ አንድ ቤተሰብ ውጤቱን እንደዚህ ሰው ራሱን ሲያጠፋ ስነ ልቦና ተጎድቶ ሱስ ውስጥ ሲወድቅ ወይም ደግሞ ሌላ የወንጀል ስራ ውስጥ ሲወድቅ እነዚህን ውጤቶቹን ነው የምናያቸው። ውጤቱን እያየን ውጤቱ ላይ እየተነጋገርን ከምንሄድ ምክንያቶቹን፣ መነሻዎቹን በደንብ ሚዲያዎች መስራት አለባቸው። የሚመለከታቸው ባለድርሻ አካላቶች በደንብ እዚህ ላይ ሪሰርች መሰራት አለባቸው። ባለሙያ ማሳተፍ አለባቸው። ውይይቶች፣ ዶክመንተሪዎች በደንብ በስፋት መሰራት አለባቸው ብዬ አምናለሁ።
የጤና ጥበቃ ሚኒስትር ዴኤታ ዶክተር አየለ ተሾመ የወጣቶች የአእምሮ ጤና ህመም ተጋላጭነት እየጨመረ በመምጣቱ ላይ ይስማማሉ። ሚኒስቴራቸው በመዋቅርም ሆነ በተደራሽነት ረገድ ለጉዳዩ ትኩረት ሰጥቶ እየሰራ እንደሆነም ለአሜሪካ ድምፅ ተናግረዋል።
ቅድሚያ ሲሰጠው በምንድን ነው ሲባል፣ አንደኛ ይህንን ችግር ሊፈታ የሚችል መዋቅራዊ ስራ መስራት ነው። ስለዚህ በመዋቅር ላይ ከፖሊሲ ጀምሮ ስትራቴጂዎችን፣ ማስፈጸሚያ ሰነዶችን ተዘጋጅተው እንዲፈጸሙ ማድረግ ቅድሚያ መስጠት ማለት ይሄ ነው። ይህን ተከትሎ ደግሞ በቂ ሰው ኃይል መመደብ፣ እነዚያ የሚያስፈልግ በጀት መመደብ፣ ከዛ በኋላ ቀጥሎ የሚሆነው ተደራሽነት ነው። ተደራሽነት ማለት በተቋማቶች ውስጥ የአእምሮ ጤና ከሌሎች ጤና አገልግሎቶች ጋር ትኩረት አግኝቶ ተቀናጅቶ የሚሰራበትን አሰራር እስከ ታችኛው መዋቅር ድረስ መስራት ነው። ስለዚህ እነዚህ ነገሮች በሙሉ ተሰርተው በአሁኑ ሰዓት ከፍተኛ ባለሙያዎችን በሁሉም ቦታ ማዳረስ ስለማይቻል ልዩ ስልጠና የወሰዱ ከመካከለኛ የሙያ ደረጃ ላይ ያሉ፣ ለምሳሌ በነርሶች ላይ ያሉ በአእምሮ ጤና የተለየ ስልጠና እየወሰዱ በሁሉም ቦታ ተደራሽ ለማድረግ እየተደረገ ነው። ካለው ስፋት አንጻር በሙሉ ተዳርሷል? አልተዳረሰም። ገና ቀጣይ ስራዎች ይፈልጋሉ። ጤና ኢንሹራንስ ስርዓታችን ውስጥም ተካቶ ዜጎች የአእምሮ ጤና ችግር ሲኖር በቀላሉ የአእምሮ ጤና አገልግሎት ተደራሽ የሚሆንበት ስርዓት ተዘርግቶ እየተሰራ ነው ያለው።
አንዳንዶቹ የተለየ ጣልቃ ገብነት በመንግስት በኩል ያስፈልጋል፣ በተለይ በዚህ ጉዳይ የሚሰሩ ዓለም አቀፍ ተቋማትና አገር ውስጥ ያሉ አገር በቀል ያሉ ተቋማትን የሚያስተባብር አካልም ይፈልጋል የሚልም ሀሳብ አላቸው። ምናልባት እናንተ በዚህ በኩል የራሳችሁ የሆነ ያሰባችሁት ነገር አለ?
ይሄ አሁን ካለው ነባራዊ ሁኔታ የበለጠ ተጋላጭነት በመጨመሩና ሰፊ ስራ ይፈልጋል። አንዳንዶቹ ደግሞ ነባራዊ ሁኔታዎች ለዚህ የማይፈቅዱ እንደምታውቀው በተለያየ የጸጥታ ችግር እና በተለያየ ቅድሚያ የሚሰጣቸው ሽኩሬ በመብዛታቸው መጓደሎች ሊኖሩ ይችላሉ። ስራው እንደ ስራ ግን ተቀናጅቶ እየተሰራ ነው ያለው አንተ ባልከው እና የበለጠ ጣልቃ ገብነትም ባለው ተጠናክሮ መስራት የሚለው ነገር በተለይ ደግሞ ቅንጅት ከትምህርት ቤቶች ጋር ሌሎችም ሴክተር መስሪያ ቤቶች ጋር በጋራ መሰራት ያለበትን ግን ማጠናከር አለበት የሚለውን የምወስደው ነው። ትክክል ነው።
የወጣቶች የአእምሮ ጤና ችግርን በዘላቂነት ለመፍታት አገራዊ ሁኔታውን በመቀየር ተስፋን የሚያጭር የተሻለ ሁኔታ መፍጠር እንደሚገባም ባለሙያዎች ይመክራሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማየ ነው እናመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው ያዳመጣችሁ የተመለከታችሁ የምትገኙት። በእስራኤልና ሐማስ መካከል የሚካሄደው ጦርነት በቀጠለበት በአሁኑ ወቅት ዩናይትድ ስቴትስ አንዳንድ እስላማዊ ድርጅቶች፣ የአይሁድ አምልኮ ቤተ መቅደሶችና ትምህርት ቤቶች ሳይቀር የጥቃት ዛቻ ደርሶባቸዋል። ቁጣውን የሚያነሳሳው ምንድን ነው? እነዚህ ማህበረሰቦች ደህንነታቸውን ለመጠበቅ እየሞከሩ ያሉትስ እንዴት ነው የሚለውን የቪኦኤ ዘጋቢ ቬሮኒካ ባልድራስ ተመልክታለች። ደረጀ ደስታ ያስደምጠናል።
በእስራኤል ሐማስ ጦርነት ላይ ባለው አቋም ጋር በተያያዘ የውከት ዛቻዎች ምክንያት ከሁለት አስርት ዓመታት በኋላ ለመጀመሪያ ጊዜ የአሜሪካ እስላማዊ ግንኙነት ምክር ቤት ወይም ኬር ዓመታዊ ዝግጅቱን ወደማይታወቅበት ቦታ እንዲያዛውር ተገዷል። ከአሜሪካ እስላማዊ ግንኙነቶች ምክር ቤት ኤድዋርድ አህመድ ሚቸል እንዲህ ይላሉ።
The hotel informed us they were receiving significant death threats.
ሆቴሉ ጉልህ የሆነ የግድያ ዛቻዎች እንደሚደርስበት፣ በፓርኪንግ ጋራጅ ውስጥ ቦምብ እንደሚጠመድ፣ ህንጻው እንደሚወረር ማስፈራሪያዎች እየደረሱት መሆኑን አሳውቀናል። እነዚህ ማስፈራሪያዎች የሚመጡት ድርጅታችን ለፍልስጤም ሰብአዊ መብቶች በሚያደርገው ድጋፍ ከተቆጡ ጸረ ሙስሊምና ጸረ ፍልስጤማውያን አክራሪዎች ነው።
በአሜሪካ አንዳንድ የአይሁድ ምኩራቦችም በመካከለኛው ምስራቅ ካለው ጦርነት ጋር በተያያዙ የቦምብ ጥቃት ዛቻዎች ምክንያት በኢንተርኔትና በአካል አቀናጅተው የሚያደርጓቸውን አገልግሎቶች ማቋረጥ ነበረባቸው ሲል የአሜሪካው የአይሁድ ኮሚቴ አስታውቋል። ተሟጋች ድርጅቱ እንደ አውሮፓ አቆጣጠር ጥቅምት 21 ዲትሮይት በሚገኘው መኖሪያ ቤቷ በሰለት ተወቅታ ከተገኘችው በአይዛክ አግሪ ዳውንታውን ሲነጋግ የተባለው ድርጅት የቦርድ ፕሬዝደንት ሳማንታ ዎል ጋር ግንኙነት ነበረው። ፖሊስ የጥላቻ ወንጀል መሆኑን የሚያሳይ ማስረጃ አላገኘም። ይሁን እንጂ ግን ምርመራው እንደቀጠለና የአይሁድ ማህበረሰብ መሪዎች ተጨማሪ ጥንቃቄዎችን እያደረጉ ነው። ሜላኒ ሜሮን ፔል የድርጅቱ የመስክ ስራዎች ዋና አስተባባሪ ናቸው።
ግለሰቦች የግል መረጃቸው እንዳይገኝ ጥረት ለማድረግ ሲሞክሩ በእርግጥ እያየን ነው። እንደ እውነቱ በጣም በጣም ንቁና ተመልካች መሆን ያለብን ጊዜ ነው።
ሙስሊም ተማሪዎች ትምህርታቸውን የሚከታተሉባቸው አንዳንድ አካባቢዎች በፍርሃት የተሞሉ ሆነዋል ሲል ለትርፍ ያልተቋቋመው የአሜሪካ ብሔራዊ እስላማዊ ትምህርት ቤቶች ሊግ ለቪኦኤ ተናግሯል። ከአሜሪካ እስላማዊ ትምህርት ቤቶች ሊግ ሻዛ ካን ይህን ያስረዳሉ።
On Friday there was one full-time Islamic school in the Chicagoland area that received
ባለፈው አርብ ቺካጎ ከተማ አካባቢ የሚገኝ አንድ እስላማዊ ትምህርት ቤት የትምህርት ቤታቸውን ማህበረሰብ የሚያስፈራራ ዝርዝርና ሊታመኑ የሚችሉ ዛቻዎች ቀኑን ሙሉ ሲደርሷቸው ውሏል። ይህ በመሆኑም ትምህርታቸውን በርቀት ብቻ ለማከናወን ወስነዋል። ትላልቆቹ በሚማሩባቸው ክፍሎች ውስጥ ያሉ የትምህርት ቤት መምህራን ለተማሪዎቻቸው ደህንነታቸው የተጠበቀበት ስፍራ በማዘጋጀት ስሜታቸውን እንዲገልጹ ፈቅደውላቸዋል።
የአይሁድ የቀን ትምህርት ቤቶች የራሳቸውን ደህንነት እርምጃዎች ለማጠናከር ተጨማሪ ገንዘብ ድጋፍ ይፈልጋሉ። ቲች ኮአሊሽን ከተባለው ድርጅት ጋር በመተባበር የኦርቶዶክስ ህብረት ፕሮጀክት ላይ የሚሰሩት ዳን ሚትዝነር ይህንን ይገልጻሉ።
Shatterproof glass and bollards and all of these other safety measures that institutions can put into place, but we also call on religion
የማይሰባበሩ መስተዋቶችና ተሽከርካሪዎች እንዳያልፉ የሚያግዱ አጃጅር ምሰሶዎች የመሳሰሉ ሌሎች ተቋማት ሊተገብሯቸው የሚችሏቸው የደህንነት መከላከያዎች በቦታው መሆን አለባቸው። እንዲሁም ደግሞ ግን በዓለም ዙሪያ የሚገኙ የሃይማኖት መሪዎችና የፖለቲካ አመራሮች ጸረ ሴማዊነት እንዲያወግዙ፣ እስላም ጠልነት እንዲያወግዙ፣ በጥላቻ ላይ የተመሠረተ ጥቃትንና ንግግርን እንዲያወግዙ እንፈልጋለን። በተመለከቱት ቦታ ሁሉ እንዲያወግዙት እንጂ እንዲያበረታቱት አንፈልግም።
ከእስራኤል ሐማስ ጦርነት በተጨማሪ በቪኦኤ ቃለ መጠይቅ የተደረገላቸው ሰዎች እንደተናገሩት መጪው ዓመታዊ በዓል በአይሁድ ማህበረሰቦች ዘንድ የፈጠረው ጭንቀት እየጨመረ መጥቷል። በፒትስበርግ ፔንሲልቬኒያ በሚገኘው የህይወት ዛፍ ምኩራብ ላይ ጸረ ሴማዊ አሸባሪ ያደረሰው የተኩስ ጥቃት 5 ዓመታትን አርብ አስቆጥሯል። ታጣቂው አሁን የሞት ፍርዱን በመጠባበቅ ላይ ነው። ባለስልጣናት የማህበረሰቦች ደህንነት የተጠበቀ መሆኑን ለማረጋገጥ ጠንክረው እየሰሩ ነው ሲሉም ሚትዝነር ተናግረዋል።
አድማጮቻችን እንዲሁም ተመልካቾቻችን ከአሜሪካ ድምፅ ሲተላለፉ የቆዩ ዘገባዎችን ነው ስታዳምጡ ስትከታተሉ የቆያችሁ። የምሽቱ ዝግጅት እየተጠናቀቀ ነው። ከመጠናቀቁ በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሶማሊያ መጠነ ሰፊ የረሃብ ቀውስ፣ የአልሻባብ አሸባሪ ቡድን የደቀነው ቀጣይ ስጋትና በላስካኑድ እየተካሄደ ያለውን ሁከት ጨምሮ አሁንም በከባድ ችግሮች እንደ ተጠመደች ትገኛለች ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ይሁንና መልካም ዜናዎችም አሏት ያለው ርዕሰ አንቀጽ የሶማሊያ ፈተናዎችና መልካም ዕድሎች በሚል ርዕስ ባሰፈረው ጽሑፉ የሚበልጠውም ለሶማሊያ የመጪ ጊዜ ዕጣ ዘለቄታ መልካም ዕድሎችን ያዘለ ነው ብሏል። የሶማሊያ ባለሥልጣናት አገሪቱ ያለባትን የውጭ ብድር ከ5.2 ቢሊዮን ዶላር ወደ 600 ሚሊዮን ዶላር ለማስቀነስ ከሚያስችል ስምምነት ላይ ለመድረስ የያዙት ጥረት ለስኬት መቃረቡንም የዓለሙን የገንዘብ ድርጅት ዋቢ አድርጎ አመልክቷል። አያይዞም የሀገሪቱን የምርጫ ስርዓት አስመልክቶ ባለፈው የግንቦት ወር በብሔራዊ ምክክር ተቋሙ በቀረቡ 4 ምክረ ሐሳቦች ዙሪያ እየተካሄደ ያለው ጠንካራ ውይይት ቀጥሏል። በተከታታይ ለ5 ዓመታት ከታየው የዝናብ እጥረት በኋላ ዝናባማ ወራት በመጨረሻው እንደ ወትሮው በዝናብ የታጀቡ ሆነዋል። ኦፕሬሽን ብላክ ላይን በሚል የመንግሥት ኃይሎች በነሐሴ ወር መጀመሪያ ላይ በአልሻባብ ላይ የከፈቱት ታጣቂዎችን በሂራን በመካከለኛው ሸበሊና በምግዱድ ግዛቶች ካሏቸው ይዞታ ለማስለቀቅ ያካሄዱት ዘመቻ በርካታ ስኬቶችን ማስመዝገቡን ዘርዝሯል። ርዕሰ አንቀጹ አክሎም የሶማሊያ ፌዴራል መንግስትና የአፍሪካ ህብረት በሶማሊያና በመላው ምስራቅ አፍሪካ ሰላምና መረጋጋትን ለማስፈን ብሎም አልሻባብ የደቀነውን ስጋት ለመቅረፍ የሚያደርጉትን ያልተቋረጠ ጥረት ዩናይትድ ስቴትስ ታበረታታለች ሲሉ በመንግስታቱ ድርጅት የዩናይት ስቴትስ ተለዋጭ ተወካይ ሮበርት ውድ የተናገሩትን አውስቷል።
We welcome the progress made by Somali forces in freeing communities from
Al-Shabaab. የሶማሊያ ኃይሎች በሂራን ግዛት ማህበረሰቦችን ከአልሻባብ ቁጥጥር ለማስለቀቅ ያስመዘገቡትን ስኬት እናደንቃለን። በተጨማሪም የተረጋጉትን አካባቢዎች ጸጥታ በማረጋጋቱ ረገድ የአካባቢዎቹን አስተዳደር በማጠናከር ላይ ያተኮረ ጥረት እናበረታታለን።
ሆኖም ዩናይትድ ስቴትስ በጋልማዱግ ግዛት በቅርቡ የታዩት የጸጥታ ችግሮች ስጋት አሳድረውባታል ሲሉ አምባሳደር ውድ የተናገሩትን የጠቀሰው የዕለት ርዕሰ አንቀጽ በመቀጠልም እነኚህ ለውጦች የጸጥታ ሽግግር እቅዱን ተጨባጭ ተግባራዊነትና አጠቃላይ የአቅም የጊዜና የድጋፍ መስፈርቶችን ባገናዘበ መልኩ የማድረስን ጥረት ያሳዩ ናቸው ማለታቸውንም አውስቷል።
The United States remains committed to supporting the efforts of Somalia and the AU to build up Somalia's
United States Somalia and Somalia's ተዘርፍ አቅም ለማጉልበትና አካባቢውን ለማረጋጋት የአፍሪካ ህብረት የሚያደርገውን ጥረት መደግፏን ተቀጥላለች። ሂደቱ የተሻለ ዓለም አቀፍ ግንኙነት እንደሚያስፈልገው ስለምንገነዘብም እነኚህን ግቦች ለማሳካት በሚያስችል መልኩ አቀራረባችንን በማስተካከል ከአጋሮቻችን ጋር እንሰራለን።
በመጨረሻም በሶማሊያ ዝናብ መዝነብ የመጀመሩን መልካም ዜናና የሰብአዊ ሁኔታው በአንጻሩ አሳሳቢ መሆኑን ርዕሰ አንቀጹ አትቷል። አያይዞም የሰብአዊ ሥራዎችን በተመለከተ እጅግ የከፋው ድርቅ በሶማሊያ ያስከተለውን አስከፊ ችግር ለመቅረፍ ሁላችንም መረባረብ አለብን ሲሉ አምባሳደር ውድ የተናገሩትን ጠቅሷል።
ዩናይትድ ስቴትስ ሪሜንስ ኮሚትድ ቱ ሄልፒንግ ሶማሊያ አድረስ ዚስ ክራይሲስ
ዩናይትድ ስቴትስ በያዝነው ዓመት ለሶማሊያ የሰብአዊ እርዳታ የመደበችውን ከ750 ሚሊዮን ዶላር በላይ ጨምሮ ይህን ችግር ለመፍታት የያዘችውን ድጋፍ በቁርጠኝነት ትቀጥላለች። ለሶማሊያ ዋናው የሰብአዊ እርዳታ ለጋሽ በመሆናችንም ኩራት ይሰማናል።
ዩናይትድ ስቴትስ የሶማሊያን ሕዝብ በጽኑ ትደግፋለች፣ እናም ዲሞክራሲን፣ ሰላምና መረጋጋትን ለማስፈን የተያዙ ጥረቶችን መደግፏን እንዲሁም የሶማሊያን ሕዝብ ብሩህ ተስፋ ለማረጋገጥ ከሶማሊያና ከዓለም አቀፍ አጋሮቻችን ጋር መስራታችንን እንቀጥላለን ሲሉ አምባሳደር ውድ የተናገሩትን ጠቅሶ ርዕሰ አንቀጹ ሐተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በቅንብሩ አብራን ቆይታለች። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። Thank you.